Voice of America.
ይህ የአሜሪካ ድምፅ ሬዲዮ ጣቢያ የአማርኛ አገልግሎት ነው።
በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላልፍላቸው የዛሬ ሰኞ ታህሳስ 11 2008 ዓ.ም ፕሮግራማችን ተጀመረ።
የኦሮሞ ፌዴራሊስት ኮንግረስ አባላት እየታደኑና እየታሰሩ መሆናቸውን አመራሩ ገለጸ።
እየታሰሩ ነው። አባሎቻችን ተወዳዳሪ ለፓርላማ ለክልል እጩ የነበሩ ታዛቢ የነበሩ ሆን ተብሎ እነሱ ላይ ያነጣጠረ ነው የሚመስለው። አሁን በከፍተኛ ደረጃ እየታሰሩ ናቸው።
አቶ በቀለ ነጋ የኦሮሞ ፌዴራሊስት ኮንግረስ ዋና ጸሐፊ ናቸው። ዝርዝሩ በእለቱ አብይ ርዕስ ይደመጣል።
የዛሬ ሰኞ መደበኛ ዝግጅታችን ስፖርት፣ እንዲሁም በኢትዮጵያና በሱዳን ድንበር ጉዳይ ከትላንት በስቲያ የጀመርነው ውይይት ተከታይና የመጨረሻ ክፍል ይሆናል።
ጤና ይስጥልን አድማጮች፣ እንደምንላችሁ አምስታቸዋል። ከአሁኑ ከምሽቱ 3 እስከ 4 ሰዓት የምናስተናግዳችሁ አዲሱ አበበና
እኔም አዳነች ፍስሐየንን። ፕሮግራሙን በንጉሱ ታምሬ ይመራል።
መልካም ምሽት እንመኛለን። ዜናው ይቀድማል።
የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ እስላማዊ መንግስት ነኝ የሚለውን ጽንፈኛ ቡድንን የሚቃወሙት ሁሉ ያሸንፋሉ ብለዋል። ፕሬዚዳንትነት ስልጣናቸው እስከሚያበቃበት ጊዜ ድረስ የማይናቅ መሻሻል ይኖራል የሚል እምነት እንዳላቸው ጠቁመዋል። ፕሬዚደንት ኦባማ ኤምፒአር ከተባለው ዋናው መሰረቱ ዋሽንግተን ዲሲ ከሆነው ሬዲዮ ጣቢያ ጋር ባደረጉት ቃለ መጠይቅ እስላማዊ መንግስት ነኝ የሚለው ቡድን ከይሲ ድርጅት ነው ብለዋል። ነገር ግን ይህ ቡድን በዩናይትድ ስቴትስ ላይ ሊያደርስ የሚችለው የከፋ ጉዳት ሰዎች በሱ ምክንያት የኑሮ ዘያቸውንና እሴታቸውን ከለወጡ ነው በማለት ጫና ሰጥቷል። ፕሬዚዳንቱ አያይዘውም ይህ ዩናይትድ ስቴትስን ሊያጠፋ የሚችል ድርጅት አይደለም፣ አደጋ ላይ ሊጥለን የሚችል ግዙፍ የኢንዱስትሪ ኃይልም አይደለም፣ ነገር ግን ሕዝባችንንና ቤተሰባችንን ሊጎዳ ይችላል። ስለሆነም ሰው ለምን እንደሚሰጋ እረዳለሁ ብለዋል። ፕሬዚደንት ኦባማ በኢራቅና በሶሪያ ባሉት የቡድኑ አማጽያን ላይ በዩናይትድ ስቴትስ የሚመራ የጥምረት ኃይል የአየር ድብደባ እንዲያካሄድ ከፈቀዱ ከአንድ ዓመት በላይ ሆኗል። ከዚያን ጊዜ አንስቶ 9,000 የአየር ድብደባዎች ተካሂደዋል። ጽንፈኛው ቡድን ይቆጣጠራቸው ከነበሩት ቦታዎች 40 ከመቶዎቹን አጥቷል ሲሉ ፕሬዚዳንቱ ተናግረዋል። ያም ሆነ ግን ቡድኑ አሁንም በሶሪያና በኢራቅ ያሉ አበይት ከተማዎችን ሳይቀር ሰፊ ቦታዎችን መቆጣጠሩ አልቀረም። ይህ ሁኔታም በዩናይትድ ስቴትስ ላይ ነቀፌታ አስከትሏል። የአሜሪካ ወታደሮች እንዲላኩም ጥሪ እየተደረገ ነው።
የኤርትራ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አራተኛው ፓትርያርክ ብፁዕ አቡነ ዲዮስቆሮስ ከረጅም ጊዜ ሕመም በኋላ ዛሬ ማረፋቸው ታወቀ። ፓትርያርኩ ከቅርብ ወራት ወዲህ በአገር ቤትና በውጭ አገር ሲታከሙ እንደቆዩም ተገልጧል። የኤርትራ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ በፓትርያርኩ ማረፍ ጽኑ ሐዘን እንደሚሰማው ገልጧል። የቀብር ሥነ ሥርዓታቸው በመጪው ቅዳሜ መንደፈራ በሚገኘው የአቡነ አብራኒዎስ ገዳም ላይ እንደሚፈጸም ታውቋል።
የአፍሪካ ሕብረትና የተቀረው የዓለም ማኅበረሰብ ቡሩንዲ ውስጥ ግጭት፣ የሰብአዊ መብት ረገጣና ወከባ እየተባባሰ ሲሄድ ዝም ብሎ እንደማይመለከት አንድ የአፍሪካ ሕብረት ባለሥልጣን ገልጸዋል። የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር ኤራስቱስ ሙዌንቻ የአፍሪካ ህብረት የሰላምና የጸጥታ ካውንስል ባለፈው ቅዳሜ ያጸደቀው የሰላም ጠባቂዎች ተልዕኮ ቡሩንዲ ውስጥ ግጭት እንዲቆምና የዜጎችን ደህንነት ለመጠበቅ እንደሚጥር ተናግረዋል። አንድ የቡሩንዲ መንግስት ባለሥልጣን ግን ሀገራቸው የአፍሪካ ህብረት ሰላም ጠባቂዎች በግዛቷ እንዲሰፍሩ አትፈቅድም ሲሉ ትላንት ተናግረዋል። ምክትል ፕሬዚዳንታዊ ቃል አቀባይ ዣን ክሎድ ካሬሯ የአፍሪካ ህብረት ሰላም ጠባቂዎች ወደ ቡሩንዲ ቢላኩ እንደ ወራሪ ኃይል ተደርገው ይታያሉ ሲሉ ለፈረንሳይ የዜና አገልግሎት አስገንዝበዋል። ሙዌንቻ በበኩላቸው የአፍሪካ ህብረት ከቡሩንዲ መንግስት ኦፊሴላዊ ምላሽ እየጠበቀ ነው፣ ይሁንና የሀገሪቱ መንግስት የሰላም ጠባቂዎች እንዲላኩ አይፈቅድም የሚለው ወሬ እውነት ከሆነ በጣም ያሳዝናል ብለዋል።
የቡሩንዲው ዜና መጽሔትም ዘገባ ያክልበታል። የሩዋንዳ ፕሬዝዳንት ፖል ካጋሜ አገሪቱ የፕሬዝዳንትነት የስልጣን ጊዜ የሚገድበውን ህገ መንግስት ለመለወጥ በመወሰኗ አመስግነዋል። ይሁንና እንደገና ለመመረጥ ይወዳደሩ እንደሆነ አልተናገሩም። ፕሬዝዳንት ካጋሜ ስለ አገሪቱ ሁኔታ ባቀረቡት ዓመታዊ ንግግር ማንም ለዘላለም የሚኖር ሰው የለም፣ ይሁንና በእሴት በተቋማትና በመሻሻል ላይ የጊዜ ገደብ ሊኖር አይችልም ብለዋል። ኃላፊነቱን ከአንድ የመንግስት አገልጋይ ወደ ሌላ ማስተላለፍ በሚያስፈልግበት ጊዜ እንደሚከናወን ሩዋንዳውያን ይተማመናሉ ሲሉም አክለውበታል። የሩዋንዳው መሪ የስልጣን ጊዜ ከሁለት ዓመታት በኋላ ያበቃል። ይሁንና አዲሱ ህገ መንግስታዊ ለውጥ የ58 ዓመት ዕድሜ ካጋሜ ለሌላ 7 ዓመታት የስልጣን ጊዜ እንዲወዳደሩ ያስችላቸዋል። ለሁለት የአምስት ዓመታት የስልጣን ጊዜያትም ሊወዳደሩ ይችላሉ። በአጠቃላይ እንደ አውሮፓ አቆጣጠር እስከ 2034 ዓ.ም ስልጣን ላይ ሊቆዩ ይችላሉ ማለት ነው። ህገ መንግስቱን ለመለወጥ ወይም ላለመለወጥ ባለፈው አርብ በተካሄደው ሬፈረንደም ማለትም ውሳኔ ህዝብ ከተሰጣቸው ድምፅ 98 ከመቶ የሚሆኑት ህገ መንግስቱ እንዲለወጥ መርጠዋል። ዩናይትድ ስቴትስና የአውሮፓ ህብረት በማዕከላዊነት አፍሪካዊቱ ሀገር ዲሞክራሲን ያዳክማል በማለት ህገ መንግስቱን የመለወጥ ውሳኔን ነቅፈዋል።
አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። የደቡብ ሱዳን መንግስት ለረጅም ጊዜ ሲጠበቅ የቆየውን የአማጽያኑን ቀዳሚ ቡድን የመጀመሪያ አባላት ለመቀበል እየተዘጋጀ መሆኑ አስታወቀ። የአሜሪካ ድምፅ ሬዲዮ ዘጋቢ ጄምስ ባቲ ያጠናቀረውን ዘገባ ቆንጅት ታዬ ታቀርበዋለች።
የቀድሞ ምክትል ፕሬዚደንት ሪያክ ማቻር ታማኞቹ አማጽያን እንዳሉት በዋናው ተደራዳሪ በታባን ደንጋ የሚመራው ቀዳሚ ቡድን ፓካግ ከሚባለው አካባቢ ተነስቶ በኢትዮጵያ ጋምቤላ በኩል ያደርግና ጁባ ይገባል። መንግስታችን አማጽያኑን የሚቀበል ከፍተኛ ባለስልጣናት ያሉበት ኮሚቴ አቋቁሟል ሲሉ የደቡብ ሱዳን የማስታወቂያ ሚኒስትር ማይክል ማኩዌ ገልጸዋል። የአማጽያኑ ወደ ጁባ ጉዞ በከፊልም በሎጂስቲክስ ችግር ምክንያት እጅጉን ችግር ገጥሞት ነው የቆየው። የአማጽያኑ ቀዳሚ ቡድን ከመንግስቱ ወገን አቻዎቹ ጋር ሆኖ የሰላም ውሉ አተገባበር ላይ በጋራ እንዲሰራ ነው የሚጠበቅበት። የማስታወቂያ ሚኒስትሩ ማኩዌ የአማጽያኑ ቀዳሚ ቡድን በመምጣቱ መንግስታችን ደስ ብሎታል ብለዋል።
የደቡብ ሱዳን መንግስት በደስታ ይቀበላቸዋል፣ ምክንያቱም ስምምነቱም በተግባር የመተርጎም እንቅስቃሴውን ለመጀመር ያስችለናልና። ሂደቱ ከተያዘለት የጊዜ ሰሌዳ በጣም ዘግይቷል። ስለዚህ ቀዳሚው ቡድን መምጣቱ ስራውን ለመጀመር ይቻላል። እነሱ በሌሉበት ሌሎቹ ወገኖች ስራቸውን ሊቀጥሉ አይቻላቸውም።
በሰላም ስምምነቱ የተመሰረቱት ተቋማት ሙሉ በሙሉ አሁን የቡድኑን መምጣት ተከትሎ ስራቸውን ለማከናወን ይችላሉ ብለዋል የማስታወቂያ ሚኒስትሩ።
የጅቡቲ የጸጥታ ኃይሎች ዛሬ በአንድ ሃይማኖታዊ ኩነት ላይ በከፈቱት ተኩስ በርካታ ሰዎች ሞተዋል ሲሉ እማኞች ለአሜሪካ ድምፅ ራዲዮ ሶማሊኛ አገልግሎት ተናግረዋል። የጸጥታ ኃይሎቹ ሃይማኖታዊ ኩነት እንዳይካሄድ ያስጠነቀቁ ቢሆንም አዘጋጆቹ ችላ እንዳሉትና ሟቹ ሃይማኖታዊ መሪ ሼክ ዮኒስ ሙሴን ለማሰብ እንደተሰበሰቡ ምንጮች ጠቁመዋል። የጸጥታ ኃይሎቹ የተሰባሰቡትን ሰዎች መበተን ሞክረው እንደነበር ጅቡቲ ያሉት ጋዜጠኞችና እማኞች ተናግረዋል። በአገሪቱ ያለ የአሜሪካ ድምፅ ራዲዮ ዘጋቢ ቢያንስ ሁለት ሰዎች እንደተገደሉ ዘግቧል። ሌሎች ምንጮች ደግሞ ከዛ የበዛ ነው የሞተው ይላሉ።
አፍጋኒስታን ውስጥ አንድ ሞተር ብስክሌት የሚነዳ አጥፍቶ ጠፊ ባግራም የወታደራዊ አይሮፕላን ማረፊያ አጠገብ በነበረ የዩናይትድ ስቴትስና የአፍጋኒስታን የጣምራ ጥበቃ ላይ ባደረሰው ጥቃት 6 የሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት ወታደሮች እንደተገደሉ፣ 3 ደግሞ እንደቆሰሉ ኔቶ አረጋግጧል። ባግራም ወታደራዊ አይሮፕላን ማረፊያ አፍጋኒስታን ውስጥ ከሚገኙት ወታደራዊ ሰፈሮች ትልቁ እንደሆነና በደረሰው ጥቃት ላይ ምርመራ እየተካሄደ መሆኑን የኔቶ ቃል አቀባይ ማይክል ሎውን ገልጸዋል።
በመጨረሻም ከፊፋ ማለት ከዓለም አቀፍ የእግር ኳስ ፌዴሬሽን ፕሬዚዳንትነት የተወገዱት ስቴፕ ብላተር እመለሳለሁ ሲሉ ዛሬ ተናገሩ። የእግር ኳስ አስተዳዳሪ አካል ኮሚቴ እሳቸውንና የአውሮፓ እግር ኳስ ማህበር ኃላፊ የነበሩትን ማይክል ፕላተንን ለ8 ዓመታት ያህል ከእግር ኳሱ ክፍል ካገደ በኋላ ነው። ብላተር ባለ ብሩህ ተስፋ አድርጋችሁ ልታዩን ትችላላችሁ፣ ግን እመለሳለሁ ያሉት ኮሚቴው በብላተርና ፕላቲኒ እርምጃ የወሰደው ብላተር ለፕላቲኒ ከአራት ዓመታት በፊት ከ2 ሚሊዮን ዶላር በላይ ከፍለዋል በሚል ክስ ምክንያት ነው። የስዊዝ አቃቢያን ሕግ በጉዳዩ ላይ የወንጀል ምርመራ ከፍተዋል። ከፕላቲኒ ጋር የ2 ሚሊዮን ዶላር የቃል ኮንትራት አድርጌያለሁ ሲሉ ብላተር አብራርተዋል። ገንዘብ ግን አጭበርብሬ አላውቅም ነው የሚሉት። ይህ ኮሚቴ በፕሬዝዳንቱ ላይ የመነሳት መብት የለውም ሲሉም ተናግረዋል። የፊፋ ዳኞች እንዲህ አይነት ኮንትራት መደረጉን የሚያሳየው ማስረጃ አሳማኝ ባለመሆኑ ተቀባይነት አላገኘም ብለዋል። አድማጮች፣ ዜናው አበቃ።
ኢትዮጵያ የራስዋን መሬት ለሱዳን ልትሰጥ ነው ብላችሁ ለማመን ምን አነሳሳችሁ?
ወያኔን በትግሉ ጊዜ መርዳት ብቻ ሳይሆን T-72 ወይም T-72 የሚባል ታንክ አጅቦ ነው ያገባዋት የሚል ግቢ። በአሁንም ጊዜ ቢሆን የተቃዋሚ ኃይሎች በሱዳን መሬት ላይ መንቀሳቀስ እንደማይችሉ አረጋግጥልሃለሁ ብሎታል። ያውለታል።
ዶክተር አለማንተ ገብረስላሴ ይባላሉ። ከሌላው እንግዳችን ጋር ቅዳሜ አብረው ቀረቡት ማለቴ ነው። በሁለተኛው አጋማሽ ይመለሳሉ። አሁን የዕለቱ አብይ ርዕስ
459 መንገደኞች ይቅርታ፣ በኦሮሚያ ክልል የሟቹ ቁጥር ከ85 በላይ መድረሱ ተሰማ። በመንግስት በኩል በዚህ ረገድ 5 ናቸው ከሚለው ሌላ የተሰጠ አዲስ መረጃ የለም። የኦሮሞ ፌዴራልስ ኮንግረስ አባላት እየታሰሩ መሆናቸውም ተገለጸ። የኦፌክ ማለት የኦሮሞ ፌዴራልስ ኮንግረስ ጸሐፊ በግል የመጨረሻ ማስጠንቀቂያ እንደተሰጣቸውም ተገለጸ። መለስካቸው አመሃ ዝርዝሩን ይዟል።
ከሳምንታት በፊት በኦሮሚያ ክልል በተፈጠረው ሁከት ምክንያት የተገደለው ሰው ብዛት ከ85 በላይ እንደደረሰ የኦሮሞ ፌዴራሊስት ኮንግሬስ ዋና ጸሐፊ አቶ በቀለ ነጋ ገልጸዋል። ባለፈው ሳምንት ኮንግሬሱ አባል የሆነበት የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ መግለጫ በሰጠበት ዕለት የሟቾች ዜጎች ቁጥር ከ30 በላይ እንደሆነ የገለጸ ሲሆን አሁን ግን በእጅጉ ማሻቀቡን አቶ በቀለ ነጋ ይናገራሉ።
እንግዲህ መድረክ መግለጫ በሰጠ ሰሞን የሟቾች የተጎጂዎች ቁጥር 30-40 አይበልጥም ነበር። በአሁኑ ሰዓት ከ85 በላይ ነው ያለው። አሁን ደግሞ በጣም አይሎ ያለው በምርጫ 2007 የተሳተፉ ተወዳዳሪዎች ወይንም ደግሞ እጩ ተወዳዳሪዎች እንዳለ እየተያዙ ነው። የፓርቲ አመራሮች እየተያዙ ናቸው። ጉጂ ላይ አቶ ተስፋዬ ወዶ የሚባል፣ ደምቢዶሎ ላይ አቶ መሰረት ዳባ፣ ሻሸመኔ ላይ እንዲሁ ታስሮ የተፈታ አቶ አማዶ ሀሚ የሚባል፣ ሌሎችም ቦታዎች ላይ እንደዚሁ እየታሰሩ ነው። አባሎቻችን ተወዳዳሪ ለፓርላማ ለክልል እጩ የነበሩ ታዛቢ የነበሩ ሆን ተብሎ እነሱ ላይ ያነጣጠረ ነው የሚመስለው። አሁን በከፍተኛ ደረጃ እየታሰሩ ናቸው።
በኢትዮጵያ መንግስት በኩል በዚህ ሁከት ሳቢያ ተገድለዋል ያለው 5 ብቻ እንደነበረም ይታወሳል። መንግስት ከዚያ በኋላ የሰጠው ይፋ መረጃ ግን የለም። በሌላ በኩል ከሶስት ቀናት በፊት ሂዩማን ራይትስ ዎች የተሰኘው ለሰብአዊ መብቶች የቆመ ድርጅት በዚህ ጉዳይ ላይ ባሰራጨው መግለጫ ምንጮችን በመጥቀስ ፖሊስና ወታደራዊ ኃይሎች በተቃውሞ ሰልፈኞች ላይ በመተኮስ ቢያንስ 75 ሰዎች እንደገደሉ፣ አያሌዎችንም እንዳቆሰሉ ይናገራል። አቶ በቀለ በኦፌኮ የአመራር አባላትና በአባላት እየደረሰ ነው ካሉት እስር በተጨማሪ ለእሳቸውም በግላቸው የመጨረሻ ማስጠንቀቂያ እንደተሰጣቸው ገልጸዋል።
ማስጠንቀቂያው የተሰጠኝ እንግዲህ በማላቃቸው ሰዎች ነው። መንገድ ላይ ተገናኝተን ይህንን እንቅስቃሴ ልክ እኛ እንደምንመራው አይነት አድርገው በዚህ ጉዳይ ላይ ትቀሰቅሳለህ፣ ህዝቡን ታበረታታለህ የሚል አይነት የመጨረሻ ማስጠንቀቂያ ነው የሚል ነው የተሰጠኝ። ዞሮ ዞሮ እኔ የምንቀሳቀሰው በሰላማዊና ህጋዊ አግባብ ነው። ይሄንን ህዝባዊ እንቅስቃሴ ደግሞ ህዝብ ብሶት ስለበዛበት ነው ግንጭ ላይ የፈነዳው። ከዚያ በኋላ ማንም የሚመራው ሳይሆን ህዝቡ በራሱ ብሶቱን በሰላማዊ መንገድ የሚገልጽበት ነበር። ነገር ግን መንግስት ግድያውን ሲፈጽም፣ ወታደሮች ሲፈጽሙ፣ ከዚያ በኋላ ሰው ሲሞትበት ነው ይሄ ሁሉ ነገር ሊመጣ የቻለው እንጂ አንድ ፓርቲ ወይም አንድ ግለሰብ ያደረገው እንዳልሆነ፣ በዚህ ጉዳይ ግለሰቦችን ምክንያት አድርጎ ከማስጠንቀቅ ይልቅ ግለሰቦች ቢታሰሩም ቢሞቱም ፋይዳቸው ብዙም አይደጎላ አይደለም። ነገር ግን ዘላቂ ሀገሪቷ ችግር ላይ መወያየት መመካከር አስፈላጊ እንደሆነ ነው በበኩሌ የማምነው። ያንን የማምንበትን እምነቴን ደግሞ አስረድቻለሁ።
በሳቸው አስተያየት ከዚህ ሁሉ የሚከፋው ግን በምዕራብ ወለጋ ጫንቃ በተባለው ስፍራና በጉድር ወረዳ ተፈጽሟል የተባለው ግድያ ነው።
ከዚህ ሁሉ በላይ ደግሞ የሚያሳዝነው ምንድን ነው? በጫንቃ አካባቢ እናት ከነ ልጇ ተገለው ለሶስት ቀን ያህል መቅበር እንኳን ሳይችሉ ቀርተው በሶስተኛው ቀን ነው የተቀበሩት። ሼቱ ፌደሳና እናቱ ወይዘሮ አልማዝ የሚባሉ ይሄ ምዕራብ ወለጋ ውስጥ ጫንቃ የሚባል ቦታ የሆነ ነው። ሆሮ ጉድሩ ወረዳ ውስጥ ደግሞ ሻሽቱ መኮንን የምትባል የሰባት ወር እርጉዝ እና ቀነኒ ፍቃዱ የምትባል የ17 ዓመት ኮረዳ እነኚህ ገበያ ሲሄዱ በጥይት ተመተው ጫካ ውስጥ ተጥለው ነው የተገኙት። ይሄ ግድያ በእውነቱ ህገወጥ ነው፣ መወገዝም ያለበት ነው። ጥፋት ካለ ጥፋተኛ ለህግ ተቀርቦ እንዲቀጣ ይደረጋል እንጂ በመደዳ ሴት፣ እርጉዝ፣ እናት፣ ልጅ አንድ ላይ የሚገደል ከሆነ ይሄ እጅግ በጣም አሳሳቢ ነው።
በመንግስት መገናኛ ብዙሃን ሰሞኑን እንደሚዘገበው ከሆነ በብዙ የኦሮሚያ ከተሞች የተለያዩ የህዝብ ስብሰባዎች ተካሂደዋል፣ በመካሄድም ላይ ይገኛሉ። በእነዚህ ስብሰባዎች በህዝብ በመንግስትና በግል ንብረቶች ላይ ተፈጽሟል የሚባለው ድርጊት ይወገዛል። ሰላም እጅግ አስፈላጊ እንደሆነና ማንኛውም ጉዳይ ከሰላም በኋላ የሚመጣ እንደሆነ የሚያስረዱ አስተያየቶችም በሰፊው ይቀርባሉ። በአቶ በቀለ አስተያየት ይህ ለመገናኛ ብዙሃን ፍጆታ እንዲያመች ተደርጎ የቀረበ ብቻ ነው።
የደጋፊዎች ድምፅ ብቻ ነው የሚሰማው። ህዝቡ ጥፋት አለ፣ ምክክር መደረግ አለበት፣ የአስተዳደር በደል አለብን፣ ሙስና አለ፣ የመሬት ዘረፋ አለ ብሎ ሲያመለክት ያንን ይተውና ተስማምተውናል፣ ህገወጦችን እሰሩልን ብለዋል፣ እንዲህ ብለዋል፣ የዚህ ቀበሌ ነው የሚባለው። ይህ ትክክል አይደለም። ለምን ለማስ ሚዲያ ፍጆታ ብቻ እየተባለ እየሄዱ ለይቶ ለገዢው መንግስት ይጠቅማል የተባለውን ነገር ብቻ በሚዲያ ማስተላለፉ ሰውም ሰልችቶታል። ይህን ተአማኒነትም ያሳጣል። ትክክለኛው ነገር ምንድን ነው? የደረሰው በደል ምንድን ነው ብሎ እንደማጣራት ማታ ማታ በቴሌቪዥን የዚህ ቀበሌ ሰው እንደዚህ ብሎናል፣ እንዲህ አድርጉ ብሏል፣ ህገወጦችን ቁጡ ብሎናል የሚባለው ብቻ ነው። ግን በትክክል እየተባለ ያለው እሱ አይደለም። እሱን የሚሉም አሉ ደጋፊዎች፣ እሱ ብቻ አይደለም።
አቶ በቀለ ለቪኦኤ እንደገለጹት ዛሬም በጅማ ገነቲ ተደርጎ ነበረ ባሉት ሰላማዊ ሰልፍ ተስፋዬ ብርሃኑና አሰፋ ለታ የተሰኙ ተማሪዎች በጥይት መቁሰላቸውን ገልጸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የዕለቱን አብይ ርዕስን ያደመጥነው ክቡራና ክቡራት አድማጮቻችን፣ አሁን ደግሞ መጽሔት ያዘጋጃቸው የትንታኔ ርዕሶች በቅደም ተከተልን ነው። 459 መንገደኞችን አሳፍሮ ከሞሪሼስ ወደ ፓሪስ ያመራ የነበረው የፈረንሳይ አየር መንገድ አውሮፕላን በሌሊት በረራ ወቅት በውስጡ ተጠርጣሪ ቦምብ በመገኘቱ ሞምባሳ ኬንያ ላይ ሲደርስ መንገደኞቹ በሙሉ ወደ ሌላ አውሮፕላን እንዲዛወሩ ተደርጎ ጉዟቸውን ቀጥለዋል። ሆኖም የሞምባሳ ፖሊስ አንዳንድ በበረራ ቁጥጥር 463 ቦይንግ 777 የፈረንሳይ አውሮፕላን ላይ የነበሩ መንገደኞችንና የአውሮፕላኑን ሰራተኞች እያነጋገረ እንደሆነም ታውቋል። ከቪክቶር ቢያቲ የደረሰን ዘገባ አለ፣ ሰሎሞን ክፍሌ ያቀርበዋል።
አየር መንገዱ ጊዜ መቁጠሪያን ጨምሮ ከወፍራም ካርቶንና ወረቀት የተሠራውን መሣሪያ ፈንጂ በውስጡ ሳይኖር አይቀርም ብሎ ነበር የገመተው። ሆኖም ሲመረመር ቦምብ ሳይሆን ቀርቷል። ድንገቱ ከሁለት ወራት ግድም በፊት 224 ተሳፋሪዎቹ በሙሉ ያለቁበትን የሩሲያውን ጄት አውሮፕላን አደጋ እንዲሁም ከአንድ ወር በፊት ለ130 ሰዎች ሕይወት መጥፋት ምክንያት የሆነውን የሽብር ጥቃት ተከትሎ ነው። ሁለቱንም ጥቃቶች ያደረስኩት ደግሞ እኔ ነኝ ሲል ራሱን የእስላማዊ መንግሥት እያለ የሚጠራው ጽንፈኛ ቡድን ኃላፊነት መውሰዱ ይታወቃል። ቡድኑ ከዩናይትድ ስቴትስ በተነሱ ሦስት የፈረንሳይ አየር መንገዶች በረራ ላይም ቦምብ ጠምጃለሁ ሲል ማስፈራራቱ አይዘነጋም። በዚህ በትላንት ሌሊቱ ከሞሪሸስ ፓሪስ በረራ ወቅት የአውሮፕላኑ ሠራተኞች በውስጡ ምናልባት ቦምብ ሊሆን የሚችል መሣሪያ መኖሩን ለመንገደኞቹ አላሳወቁም ነበር ተብሏል። ያደረጉት በቴክኒክ ብልሽት ሳቢያ ቀደም ሲል በበረራው ፕሮግራም ያልተገለጸ ለውጥ በማድረግ ሞምባሳ ኬንያ እንደሚያርፍ ነው የገለጹት። ይህን አይነቱ ሁኔታ ሲፈጠር በአውሮፕላኑ ሰራተኞች የተወሰደው እርምጃ ትክክለኛ ነው ብለው እንደሚያምኑ በርካታ ባለሙያዎች ይናገራሉ። አንደኛው የairsafe.com ባለሙያ ቶድ ከርትስ ናቸው።
I don't see a problem with that because the flight crew's primary responsibility in a situation like that.
ይህ አይነቱ እርምጃ ምንም ችግር ያለው አይመስለኝም። ለመላው መንገደኞች ደህንነት በማሰብ እስከሆነ ድረስ የተሰጠው ምክንያት ጎጅነት አለው ብዬ አላምንም።
በፈረንሳይ አየር መንገድ አውሮፕላን በረራ ወቅት የተገኘው ፈንጂ መሰል መሳሪያ ከአጉል ቀልድ እስከ አየር መንገዶችን እና መንግስታትን ጥልቅ ምርመራ ሊያስወስድ የሚችል ነው ሲሉም ቶድ ከርትስ ያስረዳሉ።
ቡሩንዲ ውስጥ የዘር ፍጅት አዝማሚያ ሲጠነሰስ ዓለም አቀፍ ማህበረሰብ እጁን አጣምሮ አይመለከትም ሲሉ የአፍሪካ ህብረት ምክትል ሊቀመንበር ኤራስቱስ ሙዌንቻ አስገንዝበዋል። የአፍሪካ ህብረት ሰላም አስከባሪ ኃይሉን ለማሰማራት የወሰነው አመጽን ለማቆምና ሲቪሎችን ከአደጋ ለመጠበቅ መሆኑን ምክትል ሊቀመንበሩ ተናግረዋል። ጀምስ ባቲ የአፍሪካ ህብረትን ኮሚሽን ምክትል ሊቀመንበር አነጋግሮ ያጠናቀረው ዘገባ አለ፣ ሰለሞን አባቴ ያቀርበዋል።
ቡሩንዲ ውስጥ አህጉራዊ አቃቢ ሰላም ኃይል እንዲሰማራ የአፍሪካ ህብረት የሰላምና የጸጥታ ምክር ቤት ከትናንት በስቲያ ቅዳሜ ወስኗል ወይም የቀረበለትን ሐሳብ አጽድቋል። ይሁን እንጂ የቡሩንዲ ፕሬዚዳንት ምክትል ቃል አቀባይ ዣን ክሎድ ካሬሯ ለፈረንሳዊ የዜና ወኪል ትናንት በሰጡት መግለጫ እንዲሰፍሩ የሚታሰቡት የአፍሪካ ህብረት ወታደሮች በሀገራቸው መንግስት የሚታዩት እንደ ወራሪ ኃይል እንደሚሆን ተናግረዋል። በመሆኑም የሰላምና የጸጥታ ጥበቃ ምክር ቤቱን ሐሳብ መንግስታቸው እንደሚቃወም አሳስበዋል። የአፍሪካ ህብረት ግን እስከዛሬ ድረስ አንዳችም ይፋዊ ምላሽ ከቡጁምቡራ እንዳልደረሰው የኮሚሽኑ ምክትል ሊቀመንበር ኤራስቱስ ሞየንቻ ገልጸዋል። በዜና እንደሰማነው የሩዋንዳ መንግስት የህብረቱን ወታደሮች በዚያ መሰማራት የሚቃወም ከሆነ ሁኔታው በእውነቱ እጅግ አሳዛኝ ነው ብለዋል ሞየንቻ።
Well, that is a very sad development because when the decision was taken on
በጣም የሚያሳዝን ሁኔታ ነው። ምክንያቱም ውሳኔው ቅዳሜ ሲተላለፍ ቡሩንዲ ራሷ ሐሳቧን እንድታቀርብ ተጠይቃ አመለካከቶቿ ሁሉ ግምት ውስጥ ገብተው ነው የጸደቀው።
በቡሩንዲ የአፍሪካ አደጋ ተከላካይና ደህንነት ጠባቂ ተልእኮ ተብሎ የተሰየመው ኃይል 5000 ወታደሮች እንዲኖሩት የተወሰነ ሲሆን በቡሩንዲ ወገኖች መካከል ውይይቶች መካሄድ እንዲችሉ እድል የሚሰጥ እንደሆነም ተገልጿል። ይህ አፍሪካዊ ኃይል ተልእኮውን በአግባቡና በተሳካ ሁኔታ መወጣት እንዲችል ቡሩንዲያውያን ወገኖች ሁሉ ሙሉ በሙሉ እንዲተባበሩት የተባበሩት መንግስታት ድርጅት ቅዳሜ ውሳኔውን ተከትሎ ባወጣው መግለጫ አሳስቧል። የአፍሪካ ሀገሮች ወታደርና የፖሊስ ኃይል በማዋጣትም ተሳትፏቸውን እንዲያጠናክሩ የመንግስታቱ ድርጅት ጥሪ አሰምቷል። የማንኛውም መንግስት ስራ የዜጎቹን ደህንነት መጠበቅ ነው ያሉት ሙዌንቻ፣ የብሩንዲ መንግስት ግን የሁሉንም ወገኖች ደህንነት የመጠበቅ ብቃት ተስኖት ታይቷል ሲሉ ስጋታቸውን ገልጸዋል።
It's obvious that everybody's aware that people are attacking Burundi. We have seen attacks that have happened in the past.
ሰዎች ቡሩንዲ ውስጥ እየሞቱ እንዳሉ ግልጽ ነው። ሰው በየመንገዱ እየተገደለ ነው። ከአንዳንድ የቡጁምብራ ጎዳናዎች አስክሬን እየተነሳ ነው። የአፍሪካ ህብረትን ኃላፊነት ካስተዋልክ ደግሞ ተግባሩ አደጋን መከላከልና የሰዎችን ደህንነት መጠበቅ ነው። ይህ እንደውነቱ የማንኛውም መንግስት ኃላፊነት ነው። ይህ ግን እየተደረገ አይደለም። ሁኔታው እንዲህ የሚቀጥል ከሆነ የአፍሪካ ህብረትና ዓለም አቀፉ ማህበረሰብ ሁኔታው ወደ ዘር ፍጅት የሚያመራ ከሆነ ፍጅት ሲጠነሰስና ሲንተከተክ እጆቻቸውን አጣጥፈው አይመለከቱም።
የብሩንዲ መንግስት በቅዳሜው የህብረቱ ውሳኔ ላይ ያለውን አቋም እንዲያሳውቅ የአራት ቀናት የጊዜ ገደብ ተሰጥቶታል። ምላሹን በወቅቱ የማይሰጥ ከሆነ ህብረቱ ሌሎች አማራጮችን ወደ መፈተሽ እንደሚገባ ሙዌንቻ አመልክተዋል።
There is a very clear provision within the charter that the peace and security can resort to. But
የሰላምና የደህንነት ጥበቃ ምክር ቤቱ የሚወስደው እርምጃ ምን ሊሆን እንደሚችል በተቋቋመበት ቻርተር በጣም ግልጽ በሆነ ሁኔታ ተደንግጓል። ባለንበት ጊዜ ግን ለቡሩንዲ መንግስት ኦፊሴላዊ ጥያቄ ቀረበለት አሁን በመሆኑ የሚሉትን መጠበቅ የሚሻል ይመስለኛል። በይፋ ይናገሩና ከዚያ በኋላ ድልድዩን እናቋርጣለን።
ቡሩንዲ ውስጥ እንዲጀመር የሚፈለገው የፖለቲካ ውይይት ጉዳይ ካለበት ፈቅ ማለት አለመቻሉ የሰላም ጥበቃ ኃይሉ እንዲሰማራ ካስፈለገባቸው ምክንያቶች አንዱ እንደሆነ ተጠቅሷል። የአፍሪካ ህብረትም፣ የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤትም በዩጋንዳው ፕሬዚደንት ዮዌሪ ሙሴቬኒ የሚመራ በምስራቅ አፍሪካ ማህበረሰብ የሚዘጋጅ ድርድር በሁሉም ቡሩንዲያውያን ፓርቲዎች መካከል ፈጥኖ እንዲጀመር እየጎተጎቱ ቆይተዋል።
የመጨረሻው የትንታኔ ርዕስ ደግሞ በተባበሩት መንግስታት ድርጅት አዘጋጅነት ይካሄድ የነበረው የየመን ሰላም ድርድር በተኩስ አቁም ስምምነት ጥሰት ምክንያት ከስድስት ቀናት በኋላ ተቋርጧል። ድርድሩ ይካሄድ በነበረበት ወቅት የሳውዲ አረቢያ የአየር ድብደባና የሁቲ ሸማቂዎች ውጊያ እንዳልቆመ፣ ባለፉት ሶስት ሳምንታትም ሰዎች እንደተገደሉ ሊሳ ሽላይን ከጄኔቫ ባደረሰችን ዘገባ ጠቅሳለች። ቆንጅታየ ታቀርበዋለች።
የተባበሩት መንግስታት ድርጅት ልዩ መልእክተኛ ኡል ሼክ አህመድ ለውይይቱ ውጤታማ መሆን የግጭቶቹ መቆም አስፈላጊ ነው ብለዋል።
It's very clear that unfortunately the ceasefire that was agreed upon, as I said earlier, wasn't respected.
በጣም ግልጥ ነው። እንዳለመታደል ሆኖ ስምምነት የተደረሰበት የተኩስ አቁም ውል ቀደም ሲል እንደገለጥኩት አልተከበረም። አንዳንዴም ስምምነት በተደረገባቸው በመጀመሪያዎቹ ሰዓታት ሁሉ የተጣሰበት ሁኔታ አለ። ስለዚህ በቀጣዮቹ ቀናት አዲስ የተኩስ አቁም ስምምነት ስራ ላይ የሚውልበት ሁኔታ ለመፍጠር ጥረት እናደርጋለን።
የመንግስት ደጋፊዎችና የሁቲ ሸማቂዎች ልዑካን ካለፈው ማክሰኞ ጀምረው በተራራማዋ የስዊስ ከተማ ማግልገን በሚስጥር ሲደራደሩ ቆይተዋል። የተባበሩት መንግስታት ድርጅት ልዩ ልዑክ ሁለቱ ወገኖች ጦርነቱን በማራዘም በዓለም መገናኛ ብዙሃን ፊት እንዳይወቃቀሱና ያ ለውይይቱ እንቅፋት እንዳይሆን በማለት ነበረ ውይይቱን በሚስጥር በተያዘ ቦታ ያካሄዱት። የሰላም ድርድሩ ቢቋረጥም የመንግስት ደጋፊ ኃይሎችና የሁቲ ሸማቂዎች ልዑካን መተማመንን የሚያጠናክሩ አንዳንድ ነጥቦች ላይ እንደተስማሙ ተናግረዋል። እነሱም የእስረኞችን ሁሉ መፈታት፣ ግጭት ወደሚካሄድባቸው ቦታዎች በተለይም ከፍተኛ ውጊያ በሚካሄድባት የታኢስ ከተማ ሰብአዊ እርዳታዎች በሰላምና በፍጥነት ስለሚደርሱበት ሁኔታ ከስምምነት ላይ መድረሳቸውን ተናግረዋል።
The participants likewise agreed to a negotiating framework for a comprehensive agreement.
እንዳልኩት ተሳታፊዎቹም ቢሆኑ ግጭቱን ለማቆምና ሁሉን አሳታፊ ወደሆነ ፖለቲካዊ ውይይት ለመጀመር ወደሚያስችል ወደ አንድ አጠቃላይ ስምምነት ለመድረስ በድርድር አካሄዱ ላይ ተስማምተዋል። ይህም የውጥረት አርጋቢውንና የትብብሩ ኮሚቴ ስራ ለመቀጠል መሆኑ ነው። ኮሚቴው ደግሞ በተባበሩት መንግስታት አዘጋጅነት የየፓርቲዎቹን ወታደራዊ ተወካዮች ያካትታል።
የተባበሩት መንግስታት ድርጅት ልዩ ልዑኩ ሌሎችም መተማመንን የሚያዳብሩ ጉዳዮችን ለይተው በማውጣት በእነዚህም ላይ ሁለቱ ወገኖች እንደሚያደራድሩ ገልጸዋል። የመንግስት ደጋፊዎችና ሸማቂዎችን በተናጠል በማወያየት ዘላቂ ሰላም ለማስገኘት እንደሚጥሩ የገለጹት የመንግስታቱ ድርጅት ልዩ ተወካይ ድርድሩ በጥር ወር እንደገና እንደሚጀመር ነው ያስታወቁት።
ይህ የአሜሪካ ድምጽ ሬዲዮ ጣቢያ ነው። አሁን የአድማጮች አስተያየት ይቀርባል። ይህም በ202-205-4492 የውስጥ መስመር 14 የመጣ ነው።
ሄሎ የቪኦኤ የአማርኛ ክፍል አዘጋጆች እንደምን ናችሁ? ደህና ናችሁ ወይ? ተስፋ ይባላለሁ። ምደውለው ከዴንቨር ኮሎራዶ ነው። ዛሬ ያደረጋችሁትን የጋዜጠኞች የጠረጴዛ ዙሪያ ውይይት ሰምቼ ነው። በጣም ደስ የሚል ነው በእውነቱ። ቪኦኤ አመት እኔ ረጅም ጊዜ አድማጭ ነኝ። ለአድማጮች የሚሰጠው የኢንፎርሜሽን እንትን ትንሽ እየተዳከመ ነው የመጣው። ከረጅም ጊዜ በኋላ የምታገኟቸውን የመንግስት ባለስልጣኖች እንኳን እንደ ድሮው እውነት ላይ የተመሰረተ የማፋጠጥና ጠንከር ጥያቄ ለመንግስት ባለስልጣኖች እንኳን የመጠየቅ ሁኔታ ትንሽ ተዳክሞ ያለው፣ በአጠቃላይ ብቻ ሚዛናዊነት ላይ ብዙ ስትጨነቁ ያለው። የሰባት ኪሎ ጋዜጠኞች እንዳሉት ስድስት መስመር ለመንግስት፣ ስድስት መስመር ደግሞ ለተቃዋሚ፣ እንደዛ አይነት ነገር አያለው ቪኦኤ ላይ እና ይሄ ነገር ቢታረም ደስ ይለኛል። ጀስት እውነቱንና እንደ ድሮ ቪኦኤ እንዳለው የድሮ ኳሊቲ ፈልቅቆ እውነቱን ከማውጣቱ ላይ ብትሰሩና ይሄ ያደረጋችሁት ዛሬ ያደረጋችሁት ውይይት በእውነቱ ደስ የሚል ነው። ግፉበት። አመሰግናለሁ። ታንኪ።
ተነስልኝ የቪኦኤ የጋዜጠኞችን ውይይት በራዲዮ መጽሔት ላይ ከሰማሁ በኋላ ነው የደወልኩላቸው። በአብዛኛው ትዝታ ካለችው ጋር በጣም በጣም እስማማለሁ። ግን እዚህ ላይ የቀረ ነገር ቢኖር ጋዜጠኛ ችግሮችን ጠቅሶ መፍትሄዎችንም የሚያሳይ ነው። በዚህ ጉዳይ ላይ ማናቸው ምንም ስትሉ አልሰማሁም እና በሙሉ ስራችሁም ላይ ይሄ ነገር እንትን እንዴት ነው እየሰፋ ነው እና ብዙ ጊዜ እንዴት ነው ከአንድ ከመንፈሳዊ መሪ በየቀኑ ሰዎች ቤት የመግባት እድሉ አላቸው፣ እንግዶቻችን ናቸው እና ስህተታችንንም እንዴት ነው እርምትም ከጋዜጠኞች በምክርም በአስተያየትም መፍትሄ ይሰጣል። እዚህ ላይ እንደዚህ አይነት ነገር ሲደረግ ተምቼ አላውቅም እና ይህን ነገር ብታስቡበት ቆንጆ ነው እና አንድ ምሳሌ ልስጣቸው። አንድ እሳት የሚያጠፋ እሳት አደጋ ውስጥ የሚሰራ ሰው የሌላውን እሳት ሲያጠፋ የእሱ ቤት እሳት ሲነድ ምን እንደሚሰማው እና እንግዲህ ጋዜጠኞች ብቻ ሳይሆን አገራችሁም ነው፣ ወገናችሁም ነው፣ ህዝባችሁም ነው እና እዚህ ላይ ልታተክሩበት ትችላላችሁ። እምነትን በተመለከተ መልኩ ማለት ነው። አለበዛ ግን እንደ ማንኛውም ሰው እንደ መንግስትም እንደ ዜጋም እንደ ትውልድም ኃላፊነት አለብን ሁላችንም። ውይይቱን ግን ሰፋ አድርጉ፣ ሌሎችንም ጋዜጠኞችን ጨምሮ። አለበዛ አብራችሁ ስለምትሰሩ አንድ ሀሳብ ብቻ ነው የምናየው። ሌሎችንም ጋዜጠኞች ጨምራችሁ በዚህ ጉዳይ ብትሰሩ ጥሩ ነው።
አስተያየት የሰጣችሁንን አድማጮች እናመሰግናለን። የአዳነች በነገራችን ላይ የክብ ጠረጴዛ ውይይት እንግዳችን ትዝታ ነበረች። ይሄ አድማጫችን የሚሉት ጋዜጠኛ እርምትም መፍትሄም ሰጪ መሆን አለበት ይላሉ። መፍትሄም እንሰጣለን እንደኛ
ከተቻለ እንግዲህ ውይይት እስከሆነ ድረስ። ይሄ የግል አስተያየት ነው የቀረበው አይደለ?
ልክ ነው።
የግል አስተያየት እስከሆነ ድረስ በእርግጥ እንግዲህ ጋዜጠኛ ሲባል የግሉንም ማንጸባረቅ አይኖርበትም። ይሄ ውይይት ነው።
አዎ፣
በፕሮግራም ሳይሆን የቀረበው ውይይት ስለሆነ ውይይት ነው። የግል አስተያየት መግለጽ ይቻላል። ያው የግል አስተያየታችሁን ነው ያቀረባችሁት አይደል? ስላልነበርኩ ነው ያላቅም ስለምን እንደተነጋገራችሁ።
እንደው ጋዜጠኛ መፍትሄም ሰጪም ሊሆን ይችላል ያሉ ሰውየውና
ቢቻል ምን ይከፋል? ውይይት ከሆነ ድረስ ውይይት ነው። ፕሮግራም ሳይሆን ውይይት ስለሆነ
በእኛ አስተያየት ብሎ
አዎ፣ በእኛ አስተያየት የጎደለውም ካለ በምን ይስተካከል የሚለው መቅረቡ የሚከፋ አይመስለኝም።
ለዚህ መልስሽ ሙዚቃ ልጋብዝ ይፈልጋል። ምንድን ነው የምትወጂው ሙዚቃ? ትዝታ መቼም የሚጠላ የለም
ማንም
አይጠላ። የትዝታ ሙዚቃ አይሰለችም ይባላል።
ልክ ነው።
ኤርሚያስ አስፋው ይባላል። ይሄ አዲስ ድምፃዊ ይመስላል። ንጉሱ ጊዜ ርስትልን ይሄን ድምፃዊ ስለመረጥክልን ኤርሚያስ አስፋውን እናመሰግናለን። በነገራችን ላይ አዲስ አይደለም ይለኛል ንጉሱ፣ እኔ ስላልሰማሁ ነው አዲስ የምለው። ኤርሚያስን ይቅርታ ጠይቃለሁ። ከምሽቱ 3:39 ሆኗል። አርዕስተ ዜና እናንብብ።
የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ እስላማዊ መንግስት ነኝ የሚለውን ጽንፈኛ ቡድን የሚቃወሙት ሁሉ ያሸንፋሉ ብለዋል። የፕሬዚዳንትነት ስልጣናቸው እስከሚያበቃበት ጊዜ ድረስም የማይናቅ መሻሻል ይኖራል የሚል እምነት እንዳላቸው ጠቁመዋል። የኤርትራ ኦርቶዶክስ ተዋህዶ ቤተ ክርስቲያን አራተኛው ፓትርያርክ አቡነ ዲዮስቆሮስ ከረጅም ጊዜ ህመም በኋላ ዛሬ ማረፋቸው ታውቋል። ፓትርያርኩ ከቅርብ ወራት ወዲህ በአገር ቤትና በውጭ አገር ሲታከሙ እንደቆዩ ተገልጿል። የአፍሪካ ህብረትና የተቀረው የዓለም ማህበረሰብ ቡሩንዲ ውስጥ ግጭት፣ የሰብአዊ መብት ረገጣና ወከባ እየተባባሰ ሲሄድ ዝም ብሎ እንደማይመለከት አንድ የአፍሪካ ህብረት ባለሥልጣን ገልጸዋል። የሩዋንዳ ፕሬዚደንት ፖል ካጋሜ ሀገሪቱ የፕሬዚዳንትነት የሥልጣን ጊዜ የሚገድበውን ህገ መንግሥት ለመለወጥ በመወሰኗ አመስግነዋል። ይሁንና እንደገና ለመመረጥ ይወዳደሩ እንደሆነ አልተናገሩም።
ለአርዕስተ ዜና አድማጮችን አመሰግናለሁ። አድማጮች በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚሰማው የአማርኛ ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። አብራችሁን አምሹ። ሳምንታዊው ሰሎሞን ክፍል የሚያቀርበው ስፖርት ነው።
እንደምን አምሽታችሁልኛል የተከበራችሁ አድማጮቼ። የዓለም አቀፉ የእግር ኳስ ፌዴሬሽን ፕሬዚደንት ሴፕ ብላተር እና የአውሮፓው ማኅበር እግር ኳስ አመራር ሚሼል ፕላቲኒ ከማናቸውም የእግር ኳስ እንቅስቃሴ ለስምንት ዓመታት ታገዱ። ባርሴሎና የዓለም ክለቦች ዋንጫን በድጋሚ አነሳ። እነዚህ ሁለቱ ዋና ዋና ናቸው። የአትሌቲክስ ስፖርት ዜናም አለን። አብራችሁን ቆዩ። የፊፋው አመራር ጉዳይ ለረጅም ጊዜ ሲጠበቅ የነበረ ነው። የሥነ ምግባር ኮሚቴው ሲያካሄድ በቆየው ምርመራም ፕሬዚደንቱ ሴፕ ብላተርና የዩፋው አመራር ሚሼል ፕላቲኒ ሥልጣናቸውን አላግባብ ተጠቅመዋል ሲል እያንዳንዳቸውን ከማናቸውም የእግር ኳስ ስፖርት እንቅስቃሴ በስምንት ዓመታት አግዷቸዋል። እንደ አውሮፓውያን ዘመን አቆጣጠር በ2011 ፕላቲኒ በሕገ ወጥ መንገድ $2 ሚሊዮን ጉቦ መቀበላቸውንም የሥነ ምግባር ኮሚቴው ደርሶበታል። ሕገ ወጥ ምርመራም ከፍቶበታል። ሴፕ ብላተር ዛሬ ዙሪክ ውስጥ ለጋዜጠኞች ሲናገሩ ከወንጀል ክሱ ንጹሕ ነኝ፣ እስከ መጨረሻው ስሜን ለማጥራት እታገላለሁ ብለዋል።
በጣም አዝናለሁ። አሁንም የጥቃት ኢላማ በመሆኔ አዝናለሁ። እንደ ፊፋ ፕሬዚደንትነቴ አሁንም ቢሆን ለእግር ኳሱ፣ ለዓለም አቀፍ ፌዴሬሽኖች ማኅበር አዝናለሁ። ላለፉት 40 ዓመታት ላገለገልኩት ማኅበር አዝናለሁ። ከ400 በላይ ለሚሆኑ የፊፋ ቲም አባላትም አዝናለሁ። ለራሴም በግል አዝናለሁ።
በተሰጠው ብይን ላይ ይግባኝ እንደሚሉ የገለጹት ሴፕ ብላተር በሐሰት መወንጀላቸውንም ለጋዜጠኞቹ አስረድተዋል። እገዳው ምናልባት በመጪው የካቲት ምርጫ ሲካሄድ ብላተር ለመተካት የሚወዳደሩትን ሚሼል ፕላቲኒን ሳይጎዳ እንደማይቀር ይታመናል። በአትሌቲክስ ስፖርት ዜና የፊታችን ታህሳስ 23ና 24 ቀን 2008 ዓ.ም ዓመታዊው የጃን ሜዳ አገር አቋራጭ ሩጫ ውድድር በአዲስ አበባ ከተማ ይካሄዳል። በዚህ አገር አቋራጭ ሩጫ በሁለቱም ጾታ ከ1000 በላይ ሰዎች ይሳተፋሉ መባሉን ጠቅሶ ገዛኸኝ ጽዮን መስቀል ቀጣዩን አስተላልፏል።
አቧራው የሚቀሰቀስበት እልህ አስጨራሽ በሆነው በዚሁ የአገር አቋራጭ ውድድር ምን ይጠበቃል ብዬ አነጋገርኳቸው። አቶ አንዱ አለም ያየህራድ የአዲስ አበባ አትሌቲክስ ፌዴሬሽን የቴክኒክ ክፍል ኃላፊ ናቸው።
በዚህ ውድድር ላይ እንግዲህ ምንድን ነው ከየአዲስ አበባ ክልል ላይ ነው ይሄ ውድድር የሚካሄደው፣ በጃን ሜዳ ላይ ነው የሚካሄደው። እዛ ላይ እንግዲህ ምንድን ነው አገርን ወክለው ትልቅ ቦታዎች ላይ ልናገኛቸው እንችላቸው አትሌቶች ይመጣሉ ብለን እናስባለን። ሬጅስትሬሽኑም ከአሁኑ ተጀምሯል። እና የሚያመለክተው ምንድን ነው ውድድሩ ባይዘዊ ካሉን ውድድራ በአመት ውስጥ ከምናደርጋቸው 9 ውድድሮች ትልቅ ውድድርም ነው። በዚሁ ውድድር ላይም ጥሩ አትሌቶች ኢቨን ከአንድ ሺ እስከ 1500 የሚደርሱ አትሌቶች ይሳተፋሉ ብለን እናስባለን። ውድድሩም እጅግ በጣም ተፎካካሪዎች ያሉበትና ትልቅ ብርቱ ክር የሚታይበት እስከ መሆኑም አንጻር ተተኪ አትሌቶች በእርግጥም የምናገኝበት የምናፈራበትም ውድድር ነው። በዛ ደረጃ ላይ ነው የእኛም እንቅስቃሴ። አንዱ አለም ስለ ትብብር በጣም አመሰግናለሁ። እኔም በቴክኒክ ትብብርም አመሰግናለሁ።
አመሰግናለሁ ገዛኸኝ። በሌላ የሩጫ ስፖርት ዜና የቀድሞዋ የዱባይ ማራቶን ሻምፒዮን ቲርፊ ጸጋዬና በረጅም ርቀት ዝነኛው አትሌት ጸጋዬ ከበደ ጥር 13 ቀን 2008 ዓ.ም ዱባይ በሚካሄደው ዓለም አቀፍ የማራቶን ሩጫ ውድድር እንደሚካፈሉ ተረጋግጧል። ጸጋዬ ከበደ በዱባይ ሲሮጥ የመጀመሪያው ይሆናል ተብሏል። ከወዲሁ ድል እመኛለሁ። ወደ እግር ኳስ ስፖርት ዜና እንሸጋገራለን። በጃፓን ሁሉንም አህጉራት በሻምፒዮንነት የወከሉ 7 ክለቦች የተሳተፉበት የዋንጫ ውድድር በአውሮፓው የክለብ ሻምፒዮን በባርሴሎና ድል አድራጊነት ተጠናቋል። ባርሴሎና የዓለም ክለቦች ሻምፒዮና ለመሆን የቻለው የደቡብ አሜሪካ ክለቦች ሻምፒዮናውን የአርጀንቲናን ሪቨር ፕሌት 3-0 በመርታት ነው። ያለፈውን ዓመት ክብሩን ዘንድሮ የሚያስጠበቀው ባርሴሎና ሊዮኔል ሜሲ አንድ ሉዊስ ሱዋሬዝ 2 አግብተው ሲሆን በተቀናጁና ማራኪ አጨዋወትም የበላይነት አሳይቶ ነው። ባርሴሎና በዘንድሮ ውድድሮችም ወደር በሌለው ስኬታማ ጉዞ ላይ ይገኛል። የዓለም የክለቦች ሻምፒዮንነቱ $5 ሚሊዮን ሽልማት አስገኝቶለታል። በውድድሩ 5 ጎሎችን በማስቆጠር በኮከብ ግባግቢነት የተመረጠውም የባርሴሎናው ሉዊ ሱዋሬስ ነው። ከጊዜ አንጻር ለዛሬ ያለን ይኸው ነው። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩ።
አድማጮች፣ አሁን ኢትዮጵያና ሱዳን ድንበርን በመካለል ረገድ ያለው ሁኔታ የሚመለከተው ክፍል 2 ውይይት የሚቀርብበት ነው።
እንግዶቻችን ዶክተር አለማንተ ገብረስላሴ በዊሊያም ኤንድ ሜሪ ዩኒቨርሲቲ የሕግ ባለሙያ፣ አቶ አዳነ አጣና የኢትዮጵያና የሱዳን የድንበር ኮሚቴ አባል አካባቢውን በውል የሚያውቁና በጉዳዩ ላይ ጥናታዊ ጽሑፍ ያቀረቡ ናቸው።
ባለፈው ቅዳሜ በቀረበው የመጀመሪያ ክፍል ውይይት ሁለቱም አገሮች ባለሥልጣናት ድንበሩን በቅርቡ ለመከለል ወይም ለማካለል ተስማምተዋል የሚል የጋራ ግንዛቤ አላቸው። እንዲያውም የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ የኢትዮጵያውያን መሬት አይደለም ብለዋል ብለው ይናገራሉ።
ሁለቱን እንግዶች ያወያየው አዲሱ አበበ የቅዳሜውን ክፍል 1 ውይይት የገታው ለመሆኑ በእናንተ እምነት ኢትዮጵያ የራሷን መሬት ለባዕድ ማለትም ለሱዳን ትሰጣለች ብላችሁ ለማመን ተጨባጭ ምክንያታችሁ ምንድን ነው በሚል ጥያቄ ነበር። አቶ አዳነ በሚሰጡት መልስ ክፍል 2 ይቀጥላል።
ሱዳን በኢትዮጵያ ላይ በጣም እጅግ በጣም ባለውለታው ነው። ማንም ሰው የሚያውቀው ነው። ወያኔዎችም ራሳቸው የሚክዱት አይደለም። ሱዳንም ራሱ ሳያፍር አናፌ የሚባለው አምባሳደሩ ይሄ መንግስት የተቋቋመው ካርቱም ነው ያለው በእኛ በኩል ነው። ሌላው ደግሞ ደግሞ ላነሳ ፈልገው ምንድን ነው ጀነራል ኡስማን አሰይድ የሚባል የሱዳን የውጭ ኢንቴሊጀንስ ኦፊሰር የነበረ ሰው ሱዳን ከኢትዮጵያ ያላትን መሬት የምታገኘው በዚህ ባለው መንግስት ብቻ ነው፣ ይሄ መንግስት ይህን መሬት ካልሰጠን ከኢትዮጵያ ጋር እንደመከራከር ያስፈልገናል ብለው አንድ የተናገሩት ማስገባል። ይሄ ያለው ኢትዮጵያ ውስጥ ያለው መንግስት በሱዳን አይን እና ህዝብ እኛ ውለታ ሰርተን ስልጣን ላይ አመተናቸዋል። ስለዚህ ለምንድን ነው ጥያቄ ውስጥ እኛ ያቀረብነውን ጥያቄ ለምንድን ነው መሬቱን የማይሰጡን የሚል ይሄ ነገር አለ። ባለውለታም ስለሆነ ውለታ መመለስ አለብኝ ነው ስለሚያምር። በኢትዮጵያ በኩል ደግሞ እንደሚታወቀው ስልጣን ላይ ያለው መንግስት ሁሉን ነገር የመካድ ለህዝብ የማሳወቅ እንትኑ እጅግ በጣም ደካማ ነው። ሁልጊዜ ይክዳሉ። በጣም የሚያሳዝ ኢትዮጵያውያን እኮ አሁን በአብዛኛው ሀገር የሚመለከት ነገር ዜና የሚያገኙት በውጭ እንጂ ባላቸው መንግስት አይደለም።
ፕሮፌሰር አለማንታ
ተጨማሪ ለማድረግ ብቻ አንደኛ ማወቅ ያለብን ወያኔን በትግሉ ጊዜ ከካርቱም ሆኖ መንግስቱ ማለት ነው መርዳት ብቻ ሳይሆን T-72 ወይም T-72 የሚባል ታንክ አጅቦ ነው አዲስ አበባ ድረስ የሱዳን መንግስት ወያኔን ያገባው ሚኒልክ ጊዜ ያውለት አለ ያለው ትክክል ነው። ሁለተኛው የውለታ ጉዳይ ምንድን ነው? በአሁንም ጊዜ ቢሆን የሱዳን መንግስት ምን ብሏል? ወያኔ ቃል ገብቶለታል የተቃዋሚ ኃይሎች ሱዳን መሬት ላይ መንቀሳቀስ እንደማይችሉ አረጋግጥልሃለሁ ብሎታል። ስለዚህ እንደ ቀድሞው ሱዳን በጥገኝነት ወይንም በፖለቲካ ተንቀሳቃሽነት መቀመጥ አይቻልም እና ሱዳንም ደግሞ ከኢትዮጵያ የሚመጣባት አንዳንድ ችግር ቢኖር የእነሱን የሱዳኖችን ተንቀሳቃሾች እንደማትረዳ ያው አልተገባብተዋል፣ ሁለቱም በጸጥታ አስመስለው ማለት ነው። ይሄ ነው እንግዲህ ተጨማሪ ቢኖረኝ። ሌላው መጨመር የሚገባው ነገር ይመስለኝ ከዚህ በፊት በኤርትራና በኢትዮጵያ የደረሰው ግጭትን ማስታወስ ደግሞ ይጠቅማል። ወያኔ ከሻቢያ ጋር ባደረገው ውጣዊ ስምምነት ገና በትግሉ ጊዜ ያሉ ይሄ ባድሜ የሚባለውን ችግር የፈጠሩት ወያኔዎቹ ራሳቸው ለሻቢያ የሰጡት ቃል ነበር። ያንን ቃል ባለመጠበቃቸው ነው የባድሜ ግጭት የመጣው ኤርትራና ኢትዮጵያ የተጋጩት። ሁልጊዜ ወያኔ በትግል ላይ በነበሩበት ጊዜ ለተለያዩ መንግስታት የገቡት ቃል አለ። አንዱ ለሱዳን ነው፣ አንዱ ለሻቢያ ነው። ሁለቱም ችግር ፈጣሪዎች ሆነው የምናያቸው በዚህ ምክንያት ነው።
እስቲ አንድ ጥያቄ ለሁለታችሁም ላቀርብ። ኢህአደግ የሱዳን ውለታ አለበት፣ ለኢትዮጵያ ከመቆም ይልቅ ለባዕድ መቆምና መሟገት ይወዳል ወዘተረፈ። እነዚህ ነጥቦች ቢያንስ ሁለታችሁ የምትስማሙባቸው ክሶች ናቸው በኢህአደግ ላይ። ይሁንና አንድ አድማጭ በስልክ ያደረሱንና እኛም ባለፈው ቅዳሜ ያሰማነው መልእክት ኢትዮጵያውያን የራሳቸው ባልሆነ የሱዳን መሬት አምባላኪ ላይ ታይተዋል የሚሉት እንደተጠበቀ ሆኖ ኢህአደግ በዚህ የኢትዮ ሱዳን የድንበር ውዝግብ ቀዳሚ ተከሳሽ መሆኑ ተገቢ አይደለም። ጉዳዩ ከንጉሠ ነገሥት አጼ ኃይለ ሥላሴ ዘመነ መንግሥት ጀምሮ ሲንከባለል የመጣ ነውና ኢህአደግ ብቸኛ ተከሳሽ ወይም ተወቃሽ ሊሆን አይገባም ለሚለው ሐሳብ ምን ትላላችሁ?
አዎ፣ ምንድን ነው ዋናው ይሄ ተከሳሽበትን? አዎ፣ ይሄ ተከሳሽ የምናደርገው በዋናነት ምንድን ነው፣ በንጉሱም ጊዜ ይሁን በደርግ ጊዜ ሱዳን የጠየቀውን መሬት በኢትዮጵያ መንግሥት ተቀባይነት አልነበረውም እንደሚታወቀው ማለት ነው። አንደኛ ጥያቄ ቢኖርም ተቀብሎ የጉዌን መስመር ተቀብላንና ይሄን ነገር በሰላም እንዲውል እናደርጋለን የሚል የኢትዮጵያ መንግስት አልነበረም። አሁን ስልጣን ላይ ያለው ኢህአዴግ ነኝ ኢህአዴግ የሚባለው መንግስት ግን ሱዳን ያቀረበውን የጉዌን መስመር እንቀበላለን እና እንዳውም መሬቱ የነሱ ነው መሰጠትም አለበት ብሎ ሱዳን የሱዳን መንግስትን በመወከል የራሱ የኢትዮጵያ መንግስት ነኝ የሚለው የሰጠው መግለጫ አለ።
የሻለቃ ጉዌንን ከለላ ደርግም ጃንሆይም አልተቀበሉም ነው የምትሉ?
አልተቀበሉትም፣ በፍጹም በማንም ጊዜ ተቀብሎትም አያውቁም። እንዳውም በደርግ ጊዜማ ሱዳን እኔ ራሴ ሱዳን ውስጥ ነበርኩ። እንዳውም ለራሱ እንዳይወረር ራሱ ፈርቶ ሱዳን 17 ዓመት በጭንቀት ነው ያሳለፈው። እንኳን መሬት አለኝ ብሎ የኢትዮጵያ መሬት ሊጠይቅ ቀርቶ በምንም መንገድ ቢሆን የኢትዮጵያ ጋር መሬት በተመለከተ በግል ጠይቆት የማያውቅ።
ፕሮፌሰር አለም አንተ ምናልባት እዚህ ላይ
በአንድ ወገን የተደረገ ክለላ አይጠናም የሚል የኢትዮጵያ መንግስታት በጠቅላላ ከራስ ተፈሪ በነበሩበት ጊዜ ጀምሮ ማለት አልጋ ወራሽ በነበሩበት ጊዜ ጀምሮ የጸና አቋም ለውጥ የመጣው አሁን በአቶ መለስ አንደበት የተገለጸው ነገር ነው ለውጥ ያመጣ።
ይሄ ነገር ከድሮ ጀምሮ ያለ ነገር ሆኖ ግን እንዳሁኑ ውጥረትና በሰው ሕይወት ላይ አደጋ ያመጣበት ዘመን ትዝ አይለኝም። አሁን ግን ግጭት እያመጣ ነው። ምንድን ነው መፍትሄው? የምሰጡት አስተያየትና ምክር ምን ይሆናል? አላስፈላጊ ግጭት ከጎረቤት ሀገር ህዝብ ጋር እንዳይቀሰቀስ በኢትዮጵያውያን መካከልም በዚህ ጉዳይ የተነሳው ቀውስ እንደው ሰለባ እንዳይሆኑ ምን ትላላችሁ? ዶክተር አለማን ተከርተብ ጀምር።
እሺ፣ አዎ፣ ይሄ ግጭት የሚባለው ነገር የመጀመሪያ ጊዜ አይደለም። በተለያዩ ምክንያቶች ከዚህም በፊት ግጭቶች ነበሩ። ጃንሆይ አጼ ኃይለሥላሴ ገና አልጋ ወራሽ በነበሩበትም ጊዜ ከዛም እነ ብላቴን ጌታ ሂሩ የሚባሉ ጠቅላይ ሚኒስትር ነበሩ። በ1930 ዓ.ም በፈረንጆች አቆጣጠር ማለት ነው። በዛ አካባቢ ከእንግሊዙ መንግስት ጋር ግጭቶች የሚቆሙበትን መንገድ ለማፈላለግ ጋላባት ላይ ስብሰባ ሁሉ አድርገው ነበር። እኛን የወከሉን ደጃዝማች ያህያ የሚባሉ ሰው ነበሩ። ይበዛ እና ግጭቱ ለምን ይነሳ ነበር? ምክንያቱም ይሄ ደግሞ በጎንደር ብቻ አይደለም። ብዙ ሰው የሚሳሳተው ይሄ መስመር ይሄ ክልላ ችግር ያለው በጎንደር ብቻ አድርጎ ይመለከታል። አይደለም፣ እስከ ታች እስከ ጋምቤላ ድረስ ችግር አለ። ጎልቶ የሚታየው በሱዳንና በኢትዮጵያ ወሰን በጎንደር አካባቢ ይምሰል እንጂ ችግሩ ያለው በጠቅላላ ወሰናችን ነው። 950 ማይል ነው ጠቅላላው የወሰኑ ርዝማኔ እና በየቦታው አለ። ድሮ ግጭት ይነሳ የነበረው ምንድን ነው? ዝሆን አደና ሌሎችንም አራዊት ለማደን የእኛ ሰዎች ይሄዳሉ። ወደ ታች ሲሄዱ ወሰን አለፋችሁ እያለ የእንግሊዝ መንግስት ያለ የእንግሊዝ ነበር ሊያስራቸው ይፈልጋል፣ ይተኩሳል፣ የመሳሰሉት ነገሮች ይፈጸሙ ነበር። ግጭቱ የሚመጣው በእርሻ ምክንያት፣ በተለይ በጎንደር በኩል በእርሻ ምክንያት ወሰናችን አልፋችሁ መጣችሁ ይላል ሱዳን። እኛ ደግሞ የለም ይሄ ቀድሞውንም የእኛ እርሻ የነበረበት የእኛ የኢትዮጵያ ግዛት የነበረ ነው በሚል ነው የሚፈጸመው። በመፍትሄ በኩል መፍትሄ ሊሆን የሚችለው ቀደም ብሎም እንደተጀመረው የጋራ ኮሚሽን መቋቋም አለበት። የጋራ ኮሚሽን ደግሞ የጉዌን መስመር የሚባለውን ፈጽሞ ረስቶ ትቶ እንደማይሰራ አድርጎ ቆጥሮ በአንድ ወገን የተፈጸመ ክለላ ስለሆነ ይሄ ህጋዊነትን ስለሌለው፣ አግባብነትን ስለሌለው ሁለቱ መንግስታት ኤክስፐርቶቻቸውን፣ አዋቂዎችን፣ የህዝቡን ደግሞ ተሳትፎ ምክንያቱም ህዝቡ ነው የሚያውቀው ወሰኑ የት ላይ እንደሆነ። አዋቂዎች ካርቶግራፊ የሚያውቁ ደግሞ ያ ቀይ መስመር የት ላይ እንደሚውል የሚያውቁት እነሱ ስለሆነ ኮሚሽን ኦፍ ኤክስፐርት ውጭ ብለው የሚያደርጉት ነገር ነው እንጂ ቀድሞ 1903 ክለላ ተደረገ የሚባለው ያንን ተቀብለን ልንሄድ አንችልም።
እንደ መፍትሄ አቶ አዳነ የበኩሎን እንደው ስለሚያውቁት ምን ምክር ይሰጣሉ? ምን መደረግ አለበት?
አሁን በስልጣን ላይ ያለው የኢህአዴግ መንግስት በኢትዮጵያ ህዝብ እምነት አጥቷል። አሁን ኢህአዴግ የሚያደርገው ማንኛውም ውል በኢትዮጵያ ህዝብ አይን ተቀባይነት የለውም። ምክንያቱም ከህዝብ በስተጀርባ ሆኖ ነው የሚያደርገው ማንኛውም አይነት ስምምነት ያደርግ። ሰላም ሊያመጣ የሚችለው ምንድን ነው? በኢትዮጵያ ውስጥ ህጋዊ የሆነ ኢትዮጵያን ህዝብ ጥቅም የሚጠብቅ ወይም ኢትዮጵያ ጥቅም ይጠብቃል ብሎ የሚያምነው መንግስት ይቋቋም። በሱዳን ህዝብ በኩል ቢሆን እንደዚሁ ይወክለኛ የሚለው ህዝብ በተቋቋመ ጊዜ በጋራ ህዝቡና መንግስት ተቋቁሞ ችግሩን በምን መልክ ነው ማየት የሚገባው ብሎ በጋራ ሁሉን ህዝቡን የሚያሳትፍ ነገር ሲሰራ ሰላም ይመጣል። ከመተማ ወደ ስሜን ማለት ከሆመራ የሚሄደው መንገድ የተፈጥሮ ዳር ድንበር አለው። ይኸውም ጓንግ የሚባል ወንዝ አለ። ከደንቢያ ነው የሚነሳው። መሀል ለመሀል ጎንደር እየቆረጠ መጥቶ ሱዳንና ኢትዮጵያን እያካለለ የሚሄድ መንገድ አለ። እንደዚያም በስሜን በኩል ደግሞ አንገረብ እንደዚሁ ደግሞ መጥቶ በአብደራፊ መጥቶ የሚቀላቀል ወንዝ አለ እና ያ ወንዙ ኔችራል በተፈጥሮ ኢትዮጵያና የሱዳን ድንበር ክልሉ የኖረ ነው። አሁን የሚደረገው ግን ምንድን ነው? ሱዳኖቹ እነሱ ጓንግን ተሻግረው ደሎሎ ላይ የተወሰነ እርሻዎች አሁንም መስታሁን አልለቀቁም። እዛ ቦታ ላይ እያረሱ ነው ያሉ። አንድ ይሄ ነው። ሌላው ከመተማ በስተ ደቡብ ደግሞ ታያ የሚባል ቦታ የሱዳን ጠረፍና የኢትዮጵያ ጠረፍ የሚወሰነው ታያ ሲባል ሱዳኖቹ በአሁኑ ሰዓት 18 ኪሎ ሜትር ገብተው ሽኩያ የሚባል ቦታ ላይ የኢትዮጵያ መሬት የነበረ ቤዘቱን ትናንት የማውቀው ቦታ ላይ አሁን ጦር ሰራዊት አስፍረው ቦታውን ወስደዋል። ከሱ ደግሞ እንደገና ወደ ደቡብ በሚሄድበት ጊዜ ደግሞ ፋዝራ የሚባል ደግሞ የኢትዮጵያ ጠረፍ ከተማ ግሙዞች የኢትዮጵያ ግሙዝ ትኖበት የነበረ እሱንም ደግሞ በ40 ኪሎ ሜትር አልፎ ሱዳን ወደ ውስጥ ወጥቶ ቦታውን ይዞታል። ኦልሞስት አሁን 6 ዓመት አልፎታል። እና እነዚህ ነገሮች አሁን ያለው መንግስት የኢትዮጵያ መንግስት ያስመለሷን የሚል እምነት የለን። ይህ መንግስት ያደረገው የሚችለው ነገር ቢኖር እባክህን ስምምነት አትፈጽም፣ ኢትዮጵያን ወክለህ ስምምነት ከፈጸም ለወደፊት ለእኛ ያስቸግረናል ነው እንጂ ሱዳን እንዳለው መሬትን ይዞ ቢቆይና ህጋዊ መንግስት ሲቋቋም ህዝቡ ራሱ ይህን ቦታ ቢቻል በሰላም ካልተቻለ ደግሞ መስዋዕት ከፍሎ ቦታውን ያስመለሳል።
የሱዳኑ በኢትዮጵያ የሱዳን አምባሳደር ቀድሞ ንጉሰ ነገስቱ ለጡረታ ብለሚወጡ ወታደሮች መሬት ሰጥተው በግብርና ስራ እንዲተዳደሩ የግብርና ስራቸውን ደግሞ ሱዳን መሬት ላይ እንደሚያደርጉ ነው የሚናገሩት። እና የምታውቁት ነገር አለ አቶ አዳነ? በተለይ ቦታ
አውቃለሁ በደንብ አድርጌ ለማውቀው የኢትዮጵያ ጦር ሰራዊት ጡረታ ያወጡትኝ እርሻ የሚያሱትኝ ከሱዳን ጠረፍ ከመተማ ጎንደር መንገድ ላይ ኮቺት እና ኮመር የሚባል ቦታ ላይ የተቋቋመ ነው። ሲቪል ማህበር ይባል ነበር። እኛ ልጆቹ ነው የምንለቆ ማለት
የማ ቦታ ነው? ያ ቦታ
የኢትዮጵያ መሬት እንዴ? ከጎንደር ከመተማ ወደ ጎንደር የሚሄደው ዋና አውራ ጎዳናው ላይ ኩመር የሚባል ቦታ ላይ ነው የተቋቋመው ይሄ። እና እንዳውም ለጠረፉ ቅርብም አይደለም እሱ። አምባሳደሩ የተናገሩት ሀሰትና እውነትነት የለውም። ኩመር የሚባል ቦታ ከመተማ ምናልባት 19 ኪሎ ሜትር ወይም 20 ኪሎ ሜትር ወደ ጎንደር የሚሄደው መንገድ ላይ ያለ ኩመር የሚባል ቦታ ላይ ነው። ያው ሲቪል ማህበር የሚባል ያን የድሮ ጡረታ የወጡ ሰራዊት አባሎች እርሻ ነበራቸው እና ይሄ እሳቸው ዝም ብሎ ነው።
መልካም፣ በጣም አመሰግናለሁ ሁለታችሁንም፣ ፕሮፌሰር አለም አንተ ገብረስላሴ እንዲሁም አቶ አዳነ አጣን ነው። ለዛሬ እግዚአብሔር ይስጥልኝ፣
እናመሰግናለን እኛም።
በመጨረሻም በሰለሞን አባት የሚዘጋጀው ጤና ይቀርባል።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። አጠር አጠር ያሉ ጤና ነክ ዘገባዎችን እነሆ። ኤች አይቪ በደማቸው ውስጥ ለሚገኝ ሰዎች ትልቅ ዜና እየመጣ ነው። የዛሬዎቹን ጸረ ኤች አይቪ መድኃኒቶች በየቀኑ ከመውሰድ የሚገላግል አዲስ ዘዴ እየመጣ መሆኑ ተሰምቷል። እናም በዓመት አንድ ጊዜ
ግፋቢል ሁለት ጊዜ ብቻ መድኃኒቱን ይወሰዱ መደበኛ ህይወቶን ቢመሩ ምን ይገድዎታል? በሮቸስተር ዩኒቨርሲቲ የኒውዮርኩ የተሰራው አዲስ አይነት መድኃኒትና በኔብራስካ ዩኒቨርሲቲ የህክምና ማዕከል የተነደፈው የመድኃኒቱ አዘገጃጀትና አወሳሰድ ዘዴ በጸረ ኤችአይቪ ህክምና ውስጥ አብዮት መሰል ለውጥ ያመጣሉ እየተባለ ነው። መድኃኒቱና አወሳሰዱ በዘረመል ምህንድስና በተፈጠሩ አይጦች ላይ ተሞክሮ አስደናቂ ውጤት ተገኝቷል። URMC 099 ተብሎ የተጠራውን የአወሳሰድ ዘዴ ያገኘው ቤተ ሙከራ ኃላፊ ሃሪስ ጌልባርድ መድኃኒቱ በየስድስት ወር ወይም ረዘም ባለ ጊዜ ልዩነትን ቢሰጥ ውጤታማነቱ ከፍ ያለ፣ ተጓዳኝ ችግሮችን የቀነሰ፣ ሰዎች ይህንን የጤና ችግራቸውን በአግባቡ መያዝና የተሻለ ሕይወት መምራት የሚያስችላቸው ነው ብለዋል። የመድኃኒቱና የአወሳሰዱ ጥምር ሪፖርት በናኖ ሜዲሲን ናኖ ቴክኖሎጂ ባዮሎጂ ኤንድ ሜዲሲን መጽሔት ላይ ታትሞ ወጥቷል። ቲቢና ኤችአይቪ የፊታችን ሰኔና ሐምሌ ውስጥ የደቡብ አፍሪካዋ ደርባን ሁለት ግዙፍ ዓለም አቀፍ ጉባኤዎችን ታስተናግዳለች። ከሰኔ 13 እስከ ሰኔ 16 2008 ዓመተ ምህረት የሚካሄደው በቲዩበርክሎሲስ ወይም በምህጻር ቲቢ ላይ የሚነጋገር ዓመታዊው ዓለም አቀፍ ጉባኤና ከሐምሌ 10 እስከ ሐምሌ 15 2008 ዓመተ ምህረት ለአንድ ሳምንት የሚመክረው 21ኛው ዓለም አቀፍ የኤድስ ጉባኤ የሁለቱን እጅግ ገዳይ የጤና እክሎች እንደገና ይፈትሻሉ።
ቲቢ and HIV are really inextricably linked epidemics and
ቲቢ እና HIV ጨርሶ ሊነጣጠሉ በማይችል ሁኔታ የተቆራኙ ወረርሽኞች እንደሆኑ የዓለም አቀፉ የኤድስ ማህበር ፕሬዚዳንት ክሪስ ባይረር ያስታውሱናል። ቲቢ በተጨማሪም HIV በደማቸው ውስጥ ለሚገኝ ሰዎች አድፋጭና አጋጣሚ ተጥቆ አጥቂ ከHIV ጋር ባለው መደጋገፍም ወደ ሞት የሚያዳርስ አሁንም ቀንደኛው ችግር መሆኑን ባይረር ተናግረዋል። በኤድስ ምክንያት ከሚደርሰው ሞት ወደ 25 ከመቶ ለሚሆነው ሰበቡ ከኤችአይቪ ጋር የተጣመረ ቲቢ ነው። ሰዎች ለቲቢም ለኤችአይቪም የተጋለጡ ከሆነ የቲቢ አምጪው ህዋስ ሳምባ ላይ ብቻ ሳይሆን በሌሎች የሰውነት አካሎች ውስጥ የሚኖርና የተፋጠነ የጤና ሁኔታ ማሽቆልቆልን ያስከትላል። በቲቢና በኤችአይቪ መካከል ያለውን ቅንጅትና መተጋገዝ እንደገና መፈተሽና አጉልቶ ማየትም እጅግ ጠቃሚ ነው ብለዋል የኤድስ ማህበሩ ፕሬዚደንትና በጆንስ ሆፕኪንስ ዩኒቨርሲቲ የብሉምበርግ የህብረተሰብ ጤና ትምህርት ቤት የወረርሽኝ በሽታዎች ፕሮፌሰር ክሪስ ባይረር።
Of the 9 million or so people who have TB, a substantial proportion of them now
ዛሬ በዓለም ዙሪያ ካለው 9 ሚሊዮን አካባቢ የሚሆን የቲቢ ህመምተኛ ግማሽ ሚሊዮን ያህሉ ለመድኃኒቶች ለማይበገሩ የቲቢ አይነቶች የተጋለጠ እንደሆነ ባይረር አመልክተዋል። ያሉትን ለቲቢ ህክምና የሚውሉ መድኃኒቶችን ሁሉ መቋቋም የሚችለው እጅግ የከፋው ቲቢ አምጪ ህዋስ ደቡብ አፍሪካ ውስጥ እየታየ ነው። በርግጥ ደቡብ አፍሪካ ብቻ አይደለችም፣ ሌሎችም አካባቢዎች ውስጥ እንዲሁ ችግሩ እግሩን እያስገባ ነው። ኮሌራ። የዓለም የጤና ድርጅት አፍሪካና መካከለኛው ምስራቅ ውስጥ እየታዩ ያሉ የኮሌራ ወረርሽኞችን ለመቆጣጠር ጥረት እያደረገ መሆኑን አስታውቋል። በተለይ ባለፉት 20 ዓመታት እጅግ የከበዱ የኤልኒኞ የአየር መለዋወጥ ሁኔታዎች በሚያስከትላቸው ከባድ ዝናብና ጎርፍ ምክንያት ኮሌራን ጨምሮ ውሃ ወለድ በሽታዎች እየተስፋፉ በሚታዩባት አፍሪካ ከባድ ስጋት ያለ መሆኑን የደብሊው ኤች ኦ የወረርሽኞች መምሪያ የቡድን መሪ የሆኑት ዶሚኒክ ሌግሮ ተናግረዋል።
The last time we had that situation in Eastern Africa was in 97-98.
እንዲህ አይነቱ ሁኔታ በምስራቅ አፍሪካ ሀገሮቹ ታንዛኒያ፣ ዩጋንዳ፣ ሞዛምቢክ እና ኬንያ የታየው የዛሬ 18 ዓመት በኢትዮጵያ አቆጣጠር በ1990 ዓመተ ምህረት አካባቢ እንደነበረ ሌግሮ አስታውሰው፣ ያኔ ለሁለት ዓመታት በዘለቀው ወረርሽኝ 200 ሺህ ሰው መታመሙንና 8 ሺህ ሰው መሞቱን ተናግረዋል። ስለዚህ አሉ ሌግሮ
really be ready for this and try to control the outbreak as soon as possible.
ለዚህ መዘጋጀትና ወረርሽኙን በተቻለ ፍጥነት መቆጣጠር አለብን። የክትባት እጥረት ወረርሽኙን ለመቆጣጠር እየተደረገ ያለውን ጥረት በእጅጉ ይጎዳው ሲሆን 40 ሚሊዮን ሰው ለኮሌራ በተጋለጠባት አፍሪካ ባለፈው ዓመት የቀረበው ክትባት 2 ሚሊዮን ብቻ ነበር። ፖሊዮ። እንደዚህ ዓመት ፖሊዮ አሽቆልቁሎ የታየበት ጨርሶ አልነበረም።
Not having polio in Africa for 12 months is really a great achievement.
አፍሪካ ውስጥ ለ12 ወራት የፖሊዮ አለመከሰት ማለት በእውኑ ታላቅ ስኬት ነው። ዶክተር ኤልያስ ዱሪ ናቸው ይህንን ያሉት። በዓለም የጤና ድርጅት የፖሊዮ ማጥፋት ዘመቻ የአጣዳፊ ሁኔታዎች አማካሪ ናቸው። ዶክተር ኤልያስ ከሶስት ዓመታት በፊት ከዓለም የፖሊዮ ቁጥር ግማሹ የነበረባት ናይጄሪያ ዘንድሮ ከፖሊዮ ወረርሽኞች መዝገብ ተፈቃለች። ፖሊዮ እንግዲህ ተዳክሞ ባለበት ሁኔታ ጨርሶ እንዳይመለስ ለማድረግ የክትባት ዘመቻው መጠናከር እንዳለበት WHO አሳስቧል። እንዲህ ከሆነ ፖሊዮ በመጪዎቹ 4 ዓመታት ውስጥ በአውሮፓ የዘመን አቆጣጠር እስከ 2019 ዓመተ ምህረት ላይመለስ ይጠፋል። ጤና ይስጥልኝ። ለዛሬ ከቪኦኤ ጤና በጤና ሰንበት።
የተከበራችሁ አድማጮቻችን ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በስቱዲዮ ፕሮግራሙን የመራልን ንጉሡ ታምሬ ነው።
በምሽቱ ፕሮግራም ዋና አዘጋጅ ተስታበላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁን ያዳኒ ፍሳዬና
እኔም አዲሱ አበበ ነን። አብራችሁን ስለቆያችሁ እናመሰግናለን።
ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ ደህና ደሩ።